Voice of America.
የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ በኋላ በቁጥጥር ስር የዋሉ ግለሰቦች መኖራቸውን የማዘዣ እጽ ጽህፈት ቤት ኃላፊው የኢትዮጵያው መከላከያ ሚኒስትር ሲራጅ ፈጌሳ አስታወቁ። እንደ ባለፈው በርከት አድርጎ በመሰብሰብ ሳይሆን የሁከትና ብጥብጡን ዋና መሪዎች ተጠያቂ ማድረግን መሰረት ያደረገ ስራ እየተሰራ ነው ማለታቸውን ጠቅሶ ሚኒስትሩ የሰጡትን መግለጫ የተከታተለው የአዲስ አበባው ዘጋቢያችን እስክንድር ፍሬው ባደረሰን በዚህ ዘገባው አዋጁን ተግባራዊ በማድረጉ ሂደት ላይ ሳሉ 17 የጸጥታ ኃይሉ አካላት መቁሰላቸውን መናገራቸውንና በሰላማዊ ዜጎች ላይ ስለደረሰው ጉዳት ግን በግልጽ ያመላከቱት ያለመኖሩን አክሎ ዘግቧል።
የመከላከያ ሚኒስትር ሲራጅ ፈጌሳ ዛሬ ለጋዜጠኞች የሰጡት መግለጫ ያስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ በኋላ የመጀመሪያው ነው። በዋነኛነትም አዋጁ በምን ሁኔታ እየተተገበረ እንደሆነ ነው ያብራሩት። ካለፈው ያስቸኳይ ጊዜ አዋጅ አፈጻጸም ጋር በማነጻጸር ጭምር ይሄኛው ያስቸኳይ ጊዜ አዋጅ መተግበር ከጀመረ በኋላም ያለፈውን አመት ያህል ባይሆንም በቁጥጥር ስር የዋሉ ሰዎች መኖራቸውን ጠቁመዋል።
አሁንም ሁከትና ብጥብጡን ለማስቀጠል የሚፈልጉ ከዚህ ተግባራቸው የማይቆጠቡ አካላት ግን አሁን የህግ የበላይነት መረጋገጥ ስላለበት ህጋዊ አሰራሩ ተጠብቆ በህግ የሚጠየቁ ይሆናል። ይሄን ከማድረግ አንፃር አሁንም ኮማንድ ፖስቱ በቁጥጥር ስር ያዋላቸው ግለሰቦች አሉ በየቦታው። እነኚህ ግለሰቦች እንደባለፈው በርከት አድርጎ በመሰብሰብ ሳይሆን ዋና የጉዳዩ አቀንቃኞች እነማን ናቸው በማለትና በመለየት ዋና መሪዎቹን የህግ ተጠያቂ በማድረግ ላይ መሰረት ያደረገ ስራ ነው የተሰራ ያለው። ስለዚህ ከዚህ አንፃር በህግ መጠየቅ ያለባቸው በህግ የሚጠየቁ ይሆናሉ።
ሚኒስትሩ በዛሬው መግለጫ የደረሱ ጉዳቶችን ያብራሩት አዋጁን በማስፈጸሙ ሂደት የጸጥታ አካላት አጋጠማቸው ባሉት ፈተና ላይ በማተኮር ነበር። የነውጥ ኃይሎች አሏቸውን ተጠያቂ በማድረግ
በተደራጀ የነውጥ አግባብ የጸጥታ አካላትን ጭምር ወደ መተናኮስ እነሱ ላይ ቦምብ በመወርወር አንዳንድ ቦታዎች ላይ በፖሊስ ጣቢያዎች ጭምር ሳይቀር ቦምብ ወርውረዋል። የፖሊስ አካላት እንዲቆስሉ ከፍተኛ የሆነ ጉዳት እንዲደርስባቸው ማድረግ ችለዋል። አንዳንድ ቦታ ላይ በዱላ፣ በገጀራ፣ በጩቤ በተለያየ መልክ የታገዙ የጸጥታ አካላት ላይ ጥቃት ለመፈጸም ጥረት አድርገዋል። በዚህ ወደ 17 የጸጥታ አካላት የመቁሰል አደጋ ጉዳት ላይ ተዳርገዋል። ከዚህ በተጨማሪ እንግዲህ መንገድ ላይ የሚንቀሳቀሱ ተሽከርካሪዎችን ጭምር የማቃጠል ከአዋጁ በኋላ ባለው ጊዜ ውስጥ ብቻ 4 ተሽከርካሪዎች ተቃጥለዋል።
በመግለጫው ላይ የተገኙ ጋዜጠኞች ግን አዋጁ ተግባራዊ መሆን ከጀመረ በኋላ ስለተገደሉ ሰላማዊ ሰዎች በጥያቄ አንስተዋል። በጉደር ከተማ በመኖሪያ ቤታቸው ቅጥር ግቢ የተገደሉትን አርሶ አደር ደግፌ ደንደናና ልጃቸውን ጨምሮ በተለይም በተለያዩ የኦሮሚያ አካባቢዎች የሰው ሕይወት መጥፋቱና የቆሰሉ መኖራቸው ሰሞኑን ሲዘገብ ቆይቷል። ሟቾቹን በስም ያልጠቀሰው ጠያቂ አባትና ልጅ ስለሞቱበት የጉደር ክስተትና በሌሎችም አካባቢዎች ስለተፈጠሩ ተመሳሳይ ሁኔታዎች አንስተዋል። ሚኒስትሩ ምላሻቸውን የጀመሩትም የጸጥታ ኃይሎች እያጋጠማቸው ያለውን ችግር በመጥቀስ ጭምር ነው።
ቀደም እንዳልኩት ላይላቸው ቦምብ የተወረወረ እየተፈነከቱ የተለያየ ችግር የሚደረሰባቸው ጭምር በትዕግስት ሆነው ነው እያንዳንዱን ስራ እየፈጸሙ ያሉት። ይሄ በደንብ ልንረዳው የሚገባ ነገር ነው። ከዚህ ውስጥ ጥቂት የሚያጋጥሙ ነገሮች አይኖርም ብሎ መውሰድ አይቻልም። አንዳንዱ ከአቅም በላይ በሆነ እነሱ ላይ በሚፈጠርባቸው ጫና ሊከሰት ይችላል። ለምሳሌ መሳሪያ የመንጠቅ ተግባር ተፈጽሟል። ብዙ ቦታ ላይ አንድ የታጠቀን ኃይል ጠመንጃውን በግድ ስትወስድበት፣ ወይም ደግሞ አንድ የታጠቀን ኃይል ደግሞ ሁለት እጁን ይዘ የተለያየ እርምጃ ልትወስድበት ስትሞክር ምን ሊያደርግ እንደሚችል ሁላችሁም ራሳችሁን እዛ ውስጥ አስቀምጣችሁ ማየት ነው። ስለዚህ እነኚህ ክስተቶች ሊያጋጥሙ ይችላሉ። ባለፈውም ሳስቀምጥ ሙሉ በሙሉ ያለ ምንም ችግር ሁሉ ነገር 100% የተሟላ አፈጻጸም ይኖራል የሚል ነገር ልንወስድ አንችልም። ሊያጋጥሙ ይችሉ ነገሮች አሉ። እነኚህን የሚያጋጥሙት ነገሮች ግን የጸጥታ አካላት ይሄን ኃላፊነት ወስደው ሰላሙን የማረጋገጥና የአስቸኳይ ጊዜ አዋጁን የመተግበር ስራ ባይሰሩ ኖሮ ግን ከዚህ የከፋ ስንት ነገር ሊፈጸም ይችል ነበር የሚለውን ደግሞ መውሰድ ነው። የስንት ሰው ህይወት ሊጠፋ ይችል ነበር፣ ምን ያህል ንብረት ሊወድም ይችል ነበር የሚለውን ደግሞ በተቃራኒው ማየት ጉዳዩን በተገቢው ለመረዳትና ግንዛቤ ለማዳበር የሚጠቅም ነው የሚሆነው።
ይሄም ሆኖ ግን የሚጣሩ ሁኔታዎች ሊኖሩ እንደሚችሉን የጠቆሙት
በዚህ ሂደት ውስጥ የሚያጋጥም ነገር ካለ ህጋዊ አግባቡን ተከትሎ የሚጣራና በህግ መጠየቅ ያለበት ጸጥታ አካልም ካለ ደግሞ ቀጣይን ተጠያቂነት የሚሸሽበት ወይም ደግሞ የሚያመልጥበት ሁኔታ አይኖርም ማለት ነው። ሁለቱን አብረን ነው ማየት ያለብን። ስለዚህ ድርጊቶች ተልኮን እየፈጸመ ተልኮን እየተወጣ ባለበት ሂደት ውስጥ የሚያጋጥሙ ነገሮች ካሉ ተልኮን ሊወጣ ሲል የወሰዳቸው እርምጃዎች ናቸው፣ ተመጣጣኝ ናቸው አይደሉም፣ ራሳቸውን ችለው ተጣርቶ መፍትሄ የሚሰጣቸው ናቸው። በመጀመሪያ ማስተካከያ ጊዜ አዋጅ ቢሆን ትክክለኛ ባልሆነ አግባብ ተፈጽመዋል ያልናቸው ነገሮች እነኛን ተግባራት የፈጸሙት አካላት በሕግ እንዲጠየቁ ለሕግ እንዲቀርቡ ተደርጓል። አሁን በዚህ መልኩ የሚያጋጥም ነገር ካለ መናጠራው ነው የሚሆነው።
የሽግግር መንግስት እንዲቋቋም እየቀረቡ ባሉ ጥሪዎች ላይ ማስተያየት ሰጥተዋል ሚኒስትሩ።
ቀደም ብዬ እንዳስቀመጥኩት ይሄ መንግስት በሕዝብ የተቋቋመ መንግስት ነው። በሕዝብ ምርጫ የተቋቋመ መንግስት ነው። ሕጋዊ መንግስት ነው። ስለዚህ ይሄን ሕጋዊ መንግስት ሕገወጥ በሆነ መልክ መጥቶ ስልጣን ለመያዝ የሚፈልግ ሰው ካለ በዚህ መልክ ሊያስተናግድ የሚችል መንግስትም ሕዝብም የለም በአሁኑ ሰዓት።
የመከላከያ ሚኒስትርና የኮማንድ ፖስት ማለትም የማዘዣ እዝ ጽፈት ቤት ኃላፊ ሲራጅ ፈጌሳ ዛሬ በሰጡት መግለጫ የአስቸኳይ ጊዜ አዋጁን አስመልክቶ ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።